ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 11 ቀን 2015 ዓ.ም ዝግጅታችን ጀመረ።
ሳይተናል ግዳ ሲዳ ሳይተናል ተጠያቂነት እንግዲህ የቆየ ነገር የቆየ ችግር ነው። ያ ባንደቡት ለቆ የሶስት ካሜራ ችግር ሲታሰው ከዛ በላይ መከተለ ነው። አሁን ተጨማሪ የሆነ የመጣው ብዛቱና ድግግሞሹ እየጨመረ መጥቷል።
መንግስት እንደ መንግስት የህግ የበላይነትን ማስከበር ሲገባው ያንን ኃላፊነቱን በህገ መንግስቱም በአገሪ ባለም አቀፍ ህጎችም በአህጉር አቀፍ ህጎችም የተጣሉበትን ግዴታዎች ባለመወጣቱ የተነሳ የዜጎች መብት በሌሎች የተለያዩ አካላት አደጋ ላይ የሚወድቅበት በጣም ተስፋፍቶ ነው የሚታየው። ሁለተኛ ደግሞ የመንግስት አካላቶች ራሳቸው ደግሞ ዋና የሰብአዊ መብት ጥሰት ፈጻሚ ሆነው ይታዩበት።
ተከታትለው የሰማችኋቸው በአምነስቲ ኢንተርናሽናል የህግና ፖሊሲ አማካሪ አቶ ፍሳ ተክሌና የኢትዮጵያ ሰብአዊ መብት ተሟጋች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም ናቸው። ሰፋ ባለ ውይይት ዘናቸዋል። ከዜናው በኋላ ተደምጣችኋላችሁ። ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። የዛሬ ምሽት አስተናጋጃችሁ እንግዶ ወልዴ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ነች። የምሽቱ አቀናባሪያችን ደግሞ ብርሃን ኃይሉ ናት። ለሚቀጥሉት አንድ ሰዓት አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አሁን በቅድሚያ ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። ሰላምና ጸጥታን ጨምሮ በአፍሪካ ለሚስተዋሉ ችግሮች አፍሪካዊ መፍትሄ ማምጣት ላይ ትኩረት ሊደረግ እንደሚገባ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ጠቅላይ ሚኒስትሩ ዛሬ በተጀመረው 36ኛው የአፍሪካ መሪዎች መደበኛ ጉባኤ ላይ ባደረጉት ንግግር ለአፍሪካ ችግሮች አፍሪካዊ መፍትሄ ለሚለው ሐሳባቸው ኢትዮጵያን በማሳያነት አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ባደረጉት ንግግር ደግሞ አፍሪካ ከተደራራቢ ችግሮች ለመውጣት የተግባር እርምጃ መውሰድ እንዳለባት ገልጸው ለዚህም የበለጸጉት ሀገራት ተገቢውን ድጋፍ እንዲያደርጉ አሳስበዋል። ኬኔዲ አባተ ተጨማሪ አለው።
36ኛው የአፍሪካ ህብረት መሪዎች መደበኛ ጉባኤ ዛሬ ሲጀምር በመክፈቻው ላይ የተለያዩ ባለስልጣናት ንግግር አድርገዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ለአፍሪካ ችግሮች አፍሪካዊ መፍትሄ ማምጣት በሚለው ነጥብ ላይ ትኩረት አድርገዋል። ለዚህም የሰሜን ኢትዮጵያው ግጭት መፍትሄ ያገኘበትን መንገድ በማሳያነት አቅርበዋል።
When I stood before you last year on this same occasion, Ethiopia was just coming out of a costly conflict.
በዚህ ተመሳሳይ አጋጣሚ ባለፈው አመት በፊታችን ሲቆም ኢትዮጵያም ከከፋ ግጭት ውስጥ ይወጣች ነበር። አሁን ደግሞ በሰሜኑ የአግራችን ክፍል በኢትዮጵያ መንግስትና በህዋት መካከል ተደረሰውን የፕሪቶሪያ ሰላም ስምምነት ለማክበር እዚህ መጥቻለሁ። ለአፍሪካ ችግሮች አፍሪካዊ መፍትሄ በሚለው መርህ ላይ ጥልቅነት በማሳየቷም ኢትዮጵያ ዛሬ ያለችበት ደረጃ ላይ ትገኛለች።
በአህጉር አቀፍ ደረጃ በምግብ ራስን በመቻልም አፍሪካ የራሷን መፍትሄ ማበጀት እንዳለባት ያሳሰቡት ጠቅላይ ሚኒስትር አብይ ለዚህም ኢትዮጵያ በስንዴ ምርት አስመዝግባለች ያሉትን ስኬት በማሳያነት አቅርበዋል። በዚህ ረገድ ዓለም አቀፉ ማህበረሰብ ድጋፍ ሊያደርግ እንደሚገባም ነው የተናገሩት። አህጉሪቱ በዓለም አቀፍ ደረጃ ያላትን ተሰሚነት ለማሳደግ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉም እንደከዚህ ቀደም ሁሉ ጥሪያቸውን አቅርበዋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ባደረጉት ንግግር ደግሞ አፍሪካ ያሉባትን ወቅታዊ ችግሮች ዘርዝረው ከነዚህ ችግሮች ለመውጣት የተግባር እርምጃ መውሰድ እንዳለባት አሳስበዋል።
Africa needs action. First, economic action.
አፍሪካ እርምጃ ያስፈልጋታል። በመጀመሪያም የኢኮኖሚ እርምጃ ያስፈልጋታል። አህጉሩቱ እምቀድማላት ከዓለም አቀፍ ማህበረሰብ የምታገኘው ድጋፍ ግን ተጎድታለች። ስለዚህ ለዓለም አቀፍ የፋይናንስ ተቋማት ዓለም አቀፉን የፋይናንስ ስርዓት በሂደት እንዲቀይሩ ጥያቄ አቅርቤያለሁ።
የህብረቱ 36ኛ መደበኛ ጉባኤ እስከ ነገ የካቲት 12 የሚቀጥል ሲሆን ሽብርተኝነትን ጨምሮ በአህጉሪቱ የተለያዩ አካባቢዎች ያሉ የሰላምና ጸጥታ ችግሮች እንዲሁም በአየር ንብረት ለውጥ በሩሲያ ዩክሬን ጦርነት ና መሰል ምክንያቶች እየተባባሰ የመጣው የአህጉሪቱ የምግብ ቀውስ ጉዳይ የመሪዎች ዋነኛ የውይይት ነጥቦች ሊሆኑ እንደሚችሉ ይጠበቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በ36ኛው የአፍሪካ ህብረት መሪዎች ጉባኤ በመሳተፍ ላይ ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንድታገኝ የጸጥታው ምክር ቤት አባል ሀገራት በጎ አውንታ እንዳላቸው ተናገሩ። ዋና ጸሐፊው አፍሪካ የጸጥታ ምክር ቤት ቋሚ መቀመጫ ማጣቷ ኢፍትሃዊ እንደሆነም ተናግረዋል። መግለጫውን የተከታተለው ገልሞ ዳዊት ተጨማሪ አለው።
የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ በመግለጫቸው የአፍሪካ ሰላም ኢኮኖሚና ድርጅቱ ለሀገሩ እየሰጠ ነው ስላሉ ድጋፍ ተክሰዋል። በዚህም ዛሬ በሀገሩ መሪዎች ስብሰባ ለሁለተኛ ጊዜ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ ታገኝ በሚለው ጥያቄ ላይ ማብራሪያ ሰጥተዋል።
This is a decision for member states to take.
ይህ በአባል ሀገራቱ የሚወሰን ነው። በዋና ጸሐፊው ስልጣን የሚከወን አይደለም። ነገር ግን እንደኔ እምነት አሁን በተባበሩት መንግስታት የጸጥታው ምክር ቤት አለ የሚባል ኢፍትሃዊነት ቢኖር የአፍሪካ በቋሚ አባል ሀገራት ውስጥ አለመካተት ነው። ይህ ለምን ሆነ ስንል ያው ያኔ የጸጥታው ምክር ቤት ሲቋቋም ከቅኝ ግዛት ነጻ የወጡ የአፍሪካ ሀገሮች ውስን ነበሩ። ያኔው የጸጥታው ምክር ቤት ያንን አይቶ ይህን ሊወስን ይችላል። በዚህ ምክንያትም አፍሪካ በቅኝ ግዛት ሳቢያ ሁለቴ ተጎጂ ሆነች ማለት ነው።
የአፍሪካ መገኘት ወሳኝ ነው ያሉት ዋና ጸሐፊው አህጉር አፍሪካ በጸጥታው ምክር ቤት ብቻ ሳይሆን በሌሎች ዓለም አቀፍ ድርጅቶች ውስጥም ተሳትፎዋን ማሳደግ አለባት ብለዋል።
Several permanent members of the Security Council including the United States.
ብዙ የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ራሽያ፣ ቻይና፣ ዩናይትድ ኪንግደም እና ፈረንሳይ ቢያንስ አንድ የአፍሪካ ሀገር በጸጥታው ምክር ቤት ቋሚ አባል እንዲሆን ይስማማሉ። በመሆኑም ይህ ጥያቄ ምላሽ ያገኛል የሚል ተስፋ አለ።
ዋና ጸሐፊው ጉተሬስ በዲሞክራቲክ ሪፐብሊክ ኮንጎ ለተከሰቀሰው ቀውስ የአፍሪካ ህብረት የጸጥታው ምክር ቤት መፍትሄ ተቀባይነት ያለው ነው ካሉ በኋላ በቀጠናው ሰላም እንዲወርድም የተባበሩት መንግስታት የአፍሪካ ህብረት የሚያደርገውን ጥረት ይደግፋል ብለዋል። ሌላው ጉተሬስ ምላሽ የሰጡበት በሳይል አካባቢ ባሉ ሀገራት በተለይ ባለፈው አመት የህብረቱ ስብሰባ ሲካሄድ ትልቁ አጀንዳ ስለነበረው መፈንቅለ መንግስት ሲሆን ለዚህም የተባበሩት መንግስታት የቀጠናው ድርጅቶችን አቅም ያጎለበተ እንደሆነ ገልጸዋል። በሰሜን ኢትዮጵያ የታየው ሰላም እንዲጸና ድርጅቱ ድጋፍ እንደሚሰጥ የተናገሩት ዋና ጸሐፊው በጦርነቱ የወደሙ መሰረተ ልማቶችን ወደ ቦታቸው ለመመለስ ለለጋሾች ጥሪ ቀርበዋልም ብለዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የኢትዮጵያ ምርጫ ቦርድ ጥር 29 ቀን 2015 ዓመተ ምህረት በደቡብ ክልል ስር በሚገኙ 6 ዞኖችና 5 ልዩ ወረዳዎች ያካሄደውን የውሳኔ ህዝብ የ6ቱን መዋቅሮች ጊዜያዊ ውጤት ዛሬ ጠዋት አስታውቋል። ቦርዱ ያስታወቀውን ውጤት ዮናታን ዘብዲዮስ ተከታትሎታል።
ቦርዱ የመጨረሻውን ውጤት የማጣራትና የማረጋገጥ ስራ የካቲት 6 ቀን 2015 ዓመተ ምህረት ጀምሮ አርባ ምንጭ ከተማ በሚገኘው የውሳኔ ህዝብ ማስተባበሪያ ጽህፈት ቤት እየሰራ መሆኑን ገልጾ የ6ቱን መዋቅሮችን ብቻ ይጥቃለው ውጤት ዛሬ አስታውቋል። ምርጫ ቦርድ የማጣራትና የማረጋገጥ ስራ አጠናቆ ውጤታቸውን አጥርቆ ይፋ ያደረገው የደቡብ ኦሞና የኮንሶ ዞኖች፣ የባስኬቶ፣ የድራሼ፣ የአለና የቡርጅሊ ወረዳዎችን ነው። በዚህ መሰረትም በኮንሶ ዞን 94%፣ በደቡብ ኦሞ ዞን 90%፣ በድራሼ ልዩ ወረዳ 94%፣ በባስኬቶ ልዩ ወረዳ 92%፣ በቡርጅሊ ወረዳ 83%፣ እንዲሁም በአለ ልዩ ወረዳ ደግሞ 78% መራጮች የ6 ዞኖችና የ5 ልዩ ወረዳዎችን በአንድ ክልል መደራጀት ይደግፋሉ ሲሉ የእርግብ ምልክት መምረጣቸውን ቦርዱ አስታውቋል። ውጤታቸው ያልተጠራላቸውና ያልተረጋገጠላቸው የቀሪዎቹ ጊዜያዊ ውጤት የማጣራት ስራ እንደተጠናቀቀ ቦርዱ ለህዝብ ይፋ እንደሚያደርግ አስታውቋል። ቀደም ሲል ቦርዱ የመጨረሻውን ውጤት የካቲት 8 ቀን 2015 ዓ.ም ምህረት ይፋ እንደሚያደርግ የገለጸ ቢሆንም በግልጽ ባይዘረዝራቸውም ገጠመኝ ባሉት በርከት ያሉ ሲል በገለጻቸው ግድፈቶችና የምርጫ ህግ ጥሰቶች ውጤት ማሳወቅ አለመቻሉን ገልጿል። በቀሪዎቹ ዞኖችና ልዩ ወረዳዎች ተመሳሳይ ውጤት የሚገኝ ከሆነ ቀደም ሲል ሲያመት ሰጠው ደቡብ ኢትዮጵያ የተሰኘ 12ኛ ክልል ይመሰረታል ተብሎ ይጠበቃል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
አድማጮች ዜናው የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ አንድ ዓመት ሊሞላው በተቃረበው የዩክሬን ወረራ በሰው ልጆች ላይ ወንጀል ፈጽማለች ሲል የባይደን አስተዳደር በይፋ ድምዳሜ ላይ መድረሱን የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ዛሬ አስታወቁ። የቀድሞ አቃቤ ሕግ የነበሩት ምክትል ፕሬዝዳንት ሃሪስ በሙኒክ የደህንነት ጉባኤ ላይ ዛሬ ባደረጉት ንግግር ሩሲያ በዩክሬን ውስጥ የምታደርገውን በተመለከተ ማስረጃዎች መርምረናል፣ የህግ ደረጃዎችን እናውቃለን፣ እናም እነዚህ በሰው ልጆች ላይ የሚፈጸሙ ወንጀሎች ለመሆናቸው ምንም ጥርጥር የለውም ብለዋል። ሃሪስ አክለው እነዚህን ወንጀሎች የፈጸሙና በእነዚህ ወንጀሎች ተባባሪ የሆኑ ታለቆቻቸው ተጠያቂ ይሆናሉ ብለዋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የተመረው የህግ ትንታኔ የደረሰበት ድምዳሜ አሁን እየተካሄደ ባለው ጦርነት ላይ ምንም አይነት የሚያስከትለው ተጽዕኖ ባይኖርም ዋሽንግተን የሩሲያ ፕሬዝዳንት ቭላድሚር ፑቲንን የበለጠ ለማግለልና የመንግስታቸውን አባላት ባለም አቀፍ ፍርድ ቤቶችና እገዳዎች ተጠያቂ ለማድረግ ይረዳል ብላ ተስፋ ታደርጋለች። የዩክሬንን ጉዳይ የሚከታተለውና በተባበሩት መንግስታት ድርጅት የሚደገፈው አጣሪ ኮሚሽን ግን እስካሁን ተፈጽሟል ያለው የጦር ወንጀል በሰው ልጆች ላይ የተፈጸመ ወንጀል ለመሆኑ ድምዳሜ ላይ አልደረሰም። ፕሬዝዳንት ጆ ባይደን ሩሲያ ዩክሬንን የወረረችበትን አንደኛ ዓመት ለማስታወስ ማክሰኞ ዕለት በፖላንድ ንግግር ለማድረግ በዝግጅት ላይ ናቸው። ምንም እንኳን የሪፐብሊካኖችና የአሜሪካውያን ድጋፍ እየላላ ቢመጣም ባይደን በሚያደርጉት ንግግር ጦርነቱ እስከሚያበቃበት ጊዜ ዩናይትድ ስቴትስ ዩክሬንን ለመደገፍ ያላትን ቁርጠኝነት በድጋሚ ያረጋግጣሉ ተብሏል። ባይደን በዚህ ጉዟቸው ወደ ዩክሬን የመጓዝም ሆነ ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር የመገናኘት ቅድ እንደሌላቸው ዋይት ሃውስ ቢያስታውቅም አንዳንድ ተንታኞች ግን ምናልባት ሁለቱ መሪዎች በፖላንድ ሊገናኙ እንደሚችሉ ገልጸዋል። ተንታኞች እንደሚሉት ሞስኮ ግጭቱን ወደ ማዳከም ስልት በመቀየር የዩክሬንን ቁርጠኝነትና የምዕራብ ሀገሮችን ትዕግስት ለማሟጠጥ እየሞከረች ነው። ዩክሬን የምዕራብ ሀገራት በሚሰጧት የከፍተኛ ቴክኖሎጂ ውጤት የሆኑ የጦር መሳሪያዎች እየተረዳች ሲሆን ሩሲያ በኢኮኖሚዋ የሰው ኃይሏና የመከላከያ መሳሪያዎችን በማምረት አቅሟ እየተጠቀመች ነው። ሆኖም አንዳንድ ሪፐብሊካን ህግ አውጪዎች አሜሪካ ለኪቭ ደህንነት፣ ኢኮኖሚና ሰብአዊ እርዳታ ያወጣች ያለችው 40 ቢሊዮን ዶላር ላይ ጥያቄ ማንሳት ጀምረዋል። ከህዝብ የተሰበሰበ አስተያየት እንደሚያሳየው ከአሜሪካ ህዝብ ግማሽ የሚሆነው ዋሽንግተን ኪየቭ በተቻለ ፍጥነት ለሰላም ሐሳብ እንድትገዛ ግፊት ማድረግ አለባት ብለው ያምናሉ። አድማጮች፣ ለሰዓት ያዝናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የቀዳሚ መሰናዷችን ጋር መልካም ቆይታ።
የምሽቱን የዓለም ዜና አደመጥን። በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ የካቲት 11 ቀን 2015 ዓ.ም ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን፣ አስተናጋጃችሁ እንግዲህ ወልዴ ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ዘወትር ከሰኞ እስከ አርብ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደ ምናቀርበው ዝግጅታችን እናልፋለን። ባለፉት 4 ዓመታት ኢትዮጵያ ውስጥ የተከሰቱ በሚታዩ የተለያዩ ግጭቶች ጉዳት ለሚደርስባቸው የህብረተሰብ ክፍሎች ተጠያቂነትና የጉዳት ካሳ የሚያሰፍን የሽግግር ፍትህ አለመኖሩን ሁለት የሰብአዊ መብት ባለሙያዎች ለአሜሪካ ድምጽ ተናግረዋል። በአምነስቲ ኢንተርናሽናል የህግና ፖሊሲ አማካሪ አቶ ፍሳ ተክሌና የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም መንግስት ለሰብአዊ መብት ጥሰቶች ተጠያቂነትን የማስፈንም ሆነ ተበዳዮችን የመካስ ፍላጎት የሌለው መሆኑን ገልጸዋል። ላይ በላዩ የተፈጠሩና የተባባሱም የመጡት ግጭቶች ይህን ተግባራዊ ለማድረግ የማያስችሉ ሁኔታዎች እየፈጠሩ መሆኑን ባለሙያዎቹ ተናግረዋል። ደረጀ ደስታን ያነጋግራቸው።
አቶ ያሬድና አቶ ፍሳ፣ ለውይይታችን መነሻ እንዲሆን 3 አጋጣሚዎችን አነሳለሁኝ። የኢትዮጵያ መንግስትና ህዋት በደቡብ አፍሪካ ፕሪቶሪያ ላይ የደረሱበት ስምምነትን ተከትሎ ጦርነቱ ማብቃቱን፣ የሰላም ስምምነቱ ተግባራዊ ለማድረግ ጥረቶች እየተካሄዱ መሆኑ እየተነገረ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ሐምሌ 1 2014 ዓ.ም ባወጣው አመታዊ የሰብአዊ መብቶች ሁኔታ ሪፖርቱ ከሐምሌ ወር 2014 ዓ.ም እስከ ህዳር ወር 2015 ድረስ درس به اورومیا کلل به تلاعیو اکابیوچ به تکستو گیچوچ یه موتو یا کالگوداتی درس باچو نای تفنگ کلوسوچ برکات تامونا چون استاوقال گیچوچو نات که هاتوچو میکستو باچو اکابیوچ سفات تگیزه و دگیزه یه چنمره ممتعتون نای اسکتلو تی سبای مفتوچ کاوس درجه اسکفین نتن عملاکتوال که ریپورتو مودی یه اسکه کرب گیزه درس به اورومیا کلل گیچوچو نات که هاتو مباباسون یا ملاکتنو یه نگر یک اومای مسلم اندگنا سمونون که ایتوپی ارتودوکس توادو بیت کرستیانگار تکلای منیستر آویی کسد توت مگلچ آنه سونم تکتلو به تفتر وزگر بس وچلای یه هیوت یا اکال نا یه سنل آمرو گودات مدرسون بیت کرستیانی توم هونه یه ایتوپی آسابای مکتوچ کومیشن یاو توچو مگلچ آو چامل کتالو این اندمگویا یان ساوبت مکنیات گیچ توچون نا کسد توچو یه یراساچو ملکوچ بینورو آچوم هلوم یه سوای مرت تسطوچ تفت سمو باچو زیلای یه تبالو تطیاک انت مونه تبدایوچن یه مکاسو گودای بمن هونه تالای یک گنیال هیده تون سندیخ نو یه تکتا تلاچو یا لاچو تیه میلو بزی زوریانو زاری یه منادرگوییت جمعرانگ دی ادمیان لاتو فسا ستالو اتو فسا تطیاک انت نیماس فن مونه کاسان تبدایوچو یه مستتو هیده بمن هیده لایک گنیال دیت سیه تکتا تلوت نو
አሁን ከተነሱት በላይ ደግሞ ያው ባለፉት 15 አመታት እንደዚህ ተደረሰ በስፋት ተደረሰባቸው ሰዎች ከተነሱ ከተደረሰ ብዙ አይተናል ግዳት ሲደርስ አይተናል ተጠያቂነት እንግዲህ የቆየ ነገር የቆየ ችግር ነው ያ ባለፉት ሁለት ወይ የሶስት አመታት ችግር ብቻ ሳይሆን ከዛ በላይ የቀጠለ ነው አሁን ተጨማሪ የሆነ የመጣው ብዛቱና ድግግሞሽ እየጨመረ መጥቷል በዚህ ውስጥ እንግዲህ መታረቅ ያለበት ነገር እየተደረገ ነው ወይ እንግዲህ መንግስት ያለስ የሚላቸው ለምሳሌ ትራንዚሽናል ጀስቲስ ወይም ሽግግር አሎ ነገር እየተጀመረ ነገር አለ ግን ሹም ሞር ሰሜን ኢትዮጵያ ላይ ባለው ጦርነት ላይ ያተኮረ እንጂ ከዛ ይት ለተፈጸሙ ነገሮች ለወይ ገና ግልጽ የሆነ ነገር የለም ሌሎች ክልሎች ላይ ከዛ ይት ለተፈጸሙ ተፈጻሚ ወንጀሎች ለዚህ ለሽልም ያካተተ የትራንስፌር ስለሆነ ወይ ምናምን ነገር ግልጽ አይደለም በአጠቃላይ እንግዲህ ይሄ ነገር ለምን ሆነ ባህል አለ ጥያቄነትም የማጣት ባህል አለ ወደ ካልቸር ኦፍ ኢምፒዩኒቲ ያለመጠየቅ ባህል አለ አንደኛው በተለይ ሰዎች ተራ ወንጀል ሲፈጸሙ ተጠያቂ ይሆናሉ ግን የመንግስት አካላት ወንጀል ሲፈጸሙ ያው ደግሞ በብዙ ሰዎች በብዙ መቶና በሺ ቁጥር ሰዎች የሞትም ሆነ ሌላ አደጋ ሲደርሱ ተጠያቂ አይሆኑም ስለዚህ ከመንግስት የሚፈጸሙ በመንግስት አካላት የሚፈጸሙ ዘባዮቶችን ላይ ተጠያቂነት ማስፈን ባህል የለም ይሄ የቆየ ባህላችን ነው ከዛም ይወጣል አይመስለኝም ስርዓቱ ለዚህ ንቁ አይደለም የተዘጋጀ አይደለም ሌላው ያለው ነገር ደግሞ ፍርድ ቤቶችና ፍትህ ተቋማት ምን ያህል ነፃናቸው ይሄው ነገር ይያዝኛ ጥያቄ ዳልኩት መደበኛ ወንጀሎች ተሰሙ እንደዚህ ቢበዛም ተጠያቂነት ለማስፈር ይሞከራል የመንግስት አካላት ሲፈጸም ደግሞ ያው የመንግስት አካል ስለሆነና ጉልበት ስላለው ያን ተጠያቂነት ማምጣት አልቻለም በዚህ ሁኔታ አሁን የታቀደው ትራንስጀስቲስ ላይ ደግሞ ሲግግር ፍትህ ምን ያህል ተሟላ ይሆናል የሚለው እንግዲህ ትልቅ ጥያቄ ነው ይሆናል ተቋማዊ የሆኑ ሌሎች ችግሮችም አሉ የህግ ክፍተቶች በጣም አሉ
ጥሩ አቶ ያሬድ እርሶ ልምጣና እርሶ እንግዲህ በሰላም መብቶችን ጥሰቶችን በመከታተልና መብቶቹም እንዲጠበቁ በሚሰራው ድርጅት ዙሪያ ነው የሚሰሩትና ይሄንን የሶስ ምላሽ እዚህ ላይ ምንድነው?
ተፈጻ ካነሳቸው ነጥቦች ጋር ሙሉ በሙሉ እስማማለሁ። በመጀመሪያ ደረጃ የሽግግር ወቅት ፍትህ ለማምጣት አንዱ ትልቁ በመንግስት በኩል የሚጠበቀው ነገር የዚህ የፖለቲካ ፈቃደኝነት ዝግጁነት ነው ምክንያቱም የሽግግር ጊዜ ፍትህ በውስጥ አንደኛ ተጠያቂነትን ያሳስናል ፈቃጅ የሆነ ሁኔታ መኖር አለበት ሁለተኛ ደግሞ በየቀኑ ከሚፈጸሙ የመብት ጥሰቶችም የመንግስት አካላት መታቀባቸው አንዱ ለሽግግር ወቅት ፍትህ እና ለሚደረጉ ሀገራዊ መግባባቶች ሁሉ መነሻ ነው የሚሆነው አሁን ኢትዮጵያ ውስጥ የሚፈጸሙትን የሰብአዊ መብት ጥሰት አይነቶች በደንብ ያስተዋልን ከሆነ ሁለት መልክ አላቸው አንዳንዱ መንግስት እንደ መንግስት የህግ የበላይነትን ማስከበር ሲገባው ያንን ኃላፊነቱን በህገ መንግስቱም በዓለም አቀፍ ህጎችም በአህጉር አቀፍ ህጎችም የተጣሉበትን ግዴታዎች ባለመወጣቱ የተነሳ የዜጎች መብት በሌሎች የተለያዩ አካላት አደጋ ላይ የሚወድቅበት በጣም ተስፋፍቶ ነው የሚታየው ሁለተኛ ደግሞ የመንግስት አካላቶች ራሳቸው ደግሞ ዋና የሰብአዊ መብት ጥሰት ፈጻሚ ሆነው ይታዩበት አሁን ከዚህ ከበቀደም እንዳነሳው ደረጃ ከኦርቶዶክስ ቤተ ክርስቲያን ጋር ተያይዞ በተነሳው አለመረጋጋትና ግጭት ሻሸመኔ አካባቢ የጸጥታ ኃይሎች በወሰዱት የኃይል እርምጃ የበርካታ ሰዎች ሕይወት አልፏል። በርካታ ሰዎች አካል ጉዳት ደርሶባቸዋል። ፍጹም ሰላማዊ የነበሩ ሰዎች ለጉዳት ተዳርገዋል። አሁን ደግሞ እንደዚህ ወልቂጤ ላይ የውሃ አቅርቦት ጥያቄ፣ የአስተዳደር ችግር ጥያቄ ያቀረቡ ሰዎች ምንም አይነት የአመጽ ወይ ሌላ የኃይል ነገር ያልተጠቀሙ ሰዎች ላይ የመንግስት ታጣቂ ኃይሎች ወሰዱት እርምጃ እንደዚሁ የሰው ህይወት ጠፍቷል፣ ጉዳቶች ደርሷል። እነዚህ የሚያሳዩት የመንግስት አካላት ባንድ ወገን መንግስት በወረቀት ደረጃ የሽግግር ወቅት ፍትህ ኢትዮጵያ ውስጥ እንዲኖር እንደሚፈልግ ያሳያል። በሌላ በኩል ግን የሰብአዊ መብት ጥሰቶቹ አስከፊ በሆነ ሁኔታ ነው እየቀጠሉ ያሉት። የጸጥታ ኃይላቶች ያልተመጣጠነ የሆነ ከፍተኛ የሆነ የኃይል እርምጃ በየቦታው ይወስዳሉ። የዘፈቀደ እስር በጣም ቁጥራቸው አሁን ከዚህ ከቤተ ክርስቲያን ጉዳይ ጋር እንኳን ተያይዞ በጣም ጋዜጠኞችን ጨምሮ በርካታ ሰዎች ታፍሰው ከየቤታቸው ተወስደው አንዳንዶቹ የት እንደታሰሩም በግልጽ አይታወቅም። አንዳንዶቹ በየቦታው በእስር ላይ ይገኛሉ። ስለዚህ ቀጣይ የሆነ የመብት ጥሰት በየቀኑ በሚፈጸምበት ሀገር ውስጥ የቆዩ የመብት ጥሰቶችን አጣርቶ ዶክመንት አድርጎ ተጠያቂዎችን ወደ ፍርድ አምጥቶ የሽግግር ወቅት ፍትህን ለማስፈን ዝግጁ የሆነ የመንግስት መዋቅርና አካል አለ ወይ? ፈቃደኝነት ውስጥ አለ ወይ ነው? ወይስ እንደዚሁ ለፖለቲካ ፍጆታ ነው የሚለው ሁላችንም ውስጥ ጥርጣሬ እንድናጭር አድርጓል። እና ሌላው ትልቁ ችግር ፍሳም ጠቆም አድርጎታል። በዚህ በትግራይ የተቀሰቀሰውን ጦርነት ተከትሎ በአፋርም በአማራም ክልል የደረሰው የጉዳት መጠን በምን ያህል ጊዜ ራሱ ተጣርቶ ዶክመንት ተደርጎ አጥፊዎችን በምን ሁኔታ ውስጥ ለፍርድ ይቀርባሉ የሚለው ራሱ በጣም አጠያያቂ ብዙ ስራ የሚፈልግ ነገር ነው። ምሳሌ የኤርትራ ኃይሎች እርምጃ ወስደዋል፣ እነሱን እንዴት ነው መጠየቅ የሚቻለው? የኤርትራ መንግስት ለዚህ ዝግጁ ነው ወይ? በዚህኛውም ወገን የተፈጸሙ የመብት ጥሰቶችን የማጣራቱም አጥፊዎችን ለፍርድ ለምሳሌ በብዙ ሴቶች ላይ ወሲባዊ ጥቃት ተፈጽሟል፣ እነዛን ድርጊቱን የፈጸሙ ሰዎች የት ነው የሚገኙት? እንዴት ነው የሚጣራው የሚለው ራሱ በጣም የተወሳሰበ ነገር ነው እና በላዩ ላይ ደግሞ አዳዲስ የግጭቶች፣ አዳዲስ አለመረጋጋት፣ አዳዲስ የሰብአዊ መብት ጥሰት መፈጸሙ የሽግግር ወቅት ፍትህ የሚመጣበትን ነገር የበለጠ እንዲርቅ እያደረገው ይመስለኛል።
አቶ ያሬድ እንግዲህ አሁን እርስዎም እንደጠቀሱት በእርግጥ የተለያዩ ግጭቶች፣ የተለያዩ ጥሰቶች በየቅድም በዘረዘር ናቸው በትግራይ ወይም በኦሮሚያም ክልል እንደገና ደግሞ በአሁንም ሰሞኑን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ተያይዞ የተከሰቱ ችግሮችን አስመልክቶ የተለያዩ ጥሰቶች ተፈጽመዋል። አንዱ ግጭት ሌላኛውን እያስረሳ ቀደም ሲል የካሳም ሆነ የተጠያቂነቱ ጉዳይ እየተረሳ የሄደ ነው የሚመስለው። ወደ አቶ ፍስሐ ልመለስና አቶ ፍስሐ፣ ዓለም አቀፉ ማህበረሰብ እንደዚህ ያሉ ነገሮች ወይም የሌሎች አገሮች ልምድ ምንድን ነው የሚያሳየው? እንዲህ ያሉ ነገሮች ሲኖሩ እንዴት ነው የሚፈታው? መደረግ ያለበትስ ምንድን ነው በዚያ መንገድ ብለው ያስባሉ?
እንግዲህ እንደዚህ አይነት የከፋና በጣም የተደጋገመ ብዙ የህብረተሰብ ክፍል ያፈናቀለና በጉዳት ያደረሰ በሚኖርበት ጊዜ ያለ መረጋጋት እርስ በርስ ጦርነት ባለባቸው ሁኔታዎች ናቸው። ኢትዮጵያ ላይ የፖለቲካ አለመረጋጋት እና የእርስ በርስ ጦርነት እንግዲህ ለባለፉት 10 ዓመታት ቆየ ነው። እንደዚህ አይነት በሚሆንበት ጊዜ እና የሀገሪቱ አቅም እና ፍላጎት ከሌለ የደረሱት ጉዳቶች ደግሞ ዓለም አቀፍ መልክ የሚባሉት ውስጥ የሚከተቱ ከሆነ የዓለም አቀፍ ህብረተሰብ እነዚህ ነገሮች አጥፊዎቹ ላይ ተጠያቂነት እንዲኖር ጉዳተኞቹም የተወሰነ ደረጃ እንዲያገኙ መግባት ይችላል። ይሄ እንግዲህ ዩጎስላቪያ ፍርድ ቤት ማስታወስ ይቻላል። ከዛ በኋላ የሴራ ሊዮን ፍርድ ቤት ማስታወስ ይቻላል። በቅርቡ ሴኔጋል ላይ የነበረው የሚሼል ሀብሬ የቀድሞ የቻድ ፕሬዚደንት ፍትህ ሂደት ላይ ይቻላል። ሌሎችም ካምቦዲያ ስቲ እነዚህ መጥቀስ ይቻላል። በተለያየ መልኩ የዓለም አቀፍ ስድር እንግዲህ በሀገር ውስጥ ያለውን ክፍተት ተመልክቶ እና የአቅምና የፖለቲካ ፍላጎት ማጣት ትክክለኛ ፍትህ ለመስጠት የሚያስችል የሀገር ውስጥ ሁኔታ የለም ብሎ ሲያስብ ዓለም አቀፍ ተቋማት ላይ ሊገቡ ይችላል። ይህ እንግዲህ በሌሎች ሀገሮችም ላይ የታየ ነገር ነው። የኢትዮጵያ ሁኔታ ያንን ያሟላል ላይ በትክክል ያሟል ቅድም ያልኩ ሊያገር ነው። የፖለቲካ ፍላጎት እንደሌለ በተለያዩ መልኮች ማስታወስ ይቻላል። በሀገር ውስጥ ምንም ተቀባይነት ያለው ነፃ የሆነ ምርመራ ሲካሄድ መንግስት አይፈቅድም። ከውጭ የሚመጡት ለም ደግሞ እንዳይሰሩ መሰናከል ይፈጥራና ፖለቲካ ኮሚትመንት ወይም ደግሞ ፍላጎት ከሌለ ነው ዓለም አቀፍ ህብረተሰብ ወደ የአፍሪካ ህብረትም ሆነ የተባበሩት መንግስታት የዓለም አቀፍ ፍትህ ኢንተርናሽናል ጀስቲስ ሜካኒዝሞችን ማቋቋም ይችላል። ጉዳዩ ከደረሰ ለምሳሌ 600 ሺህ ሰው ሞቷል በሁለት ዓመት ጦርነት ዩክሬን ላይ ጆሃር ግን 600 ሺህ ሰው እስካሁን አልሞተም። የደረሰው የጾታ ጥቃት ለማመን የሚያስቸግር ይህ እንግዲህ በትንሹ በተደረጉ ምርመራዎች የተገኘ መረጃ በሌለበት ሁኔታ የተሰራ ምልክት ነው። የዓለም አቀፍ ህብረተሰብ በዚህ ላይ ማተኮር ያለበት ነው ይመስለኛል። ጉዳይ ላይ
ነገሮችን የሀገር ውስጥ መንግስት ብቻ ሳይሆን የዓለም አቀፉ ማህበረሰብም ነገሮችን እኩል አይም በሚል በተለየ ሰብአዊ መብት የሚሟገቱ ዓለም አቀፍ ተቋማት በሀገር ውስጥ በተለያዩ አገሮች ውስጥ ያሉትን የሰብአዊ መብት ጥሰቶች እኩል አይም የሚል በተለይ ከዩክሬንም ጋር በተያያዘ የተነሳ ነገር አለ። እንዲሁም ኢትዮጵያ ውስጥ አሁን በተለይ ከጦርነቱ በኋላ በተለይ ከሰሜኑ ጦርነት በኋላ ግጭቶች አልቆሙም፣ የሰብአዊ ጥሰቶች አልቆሙም። በተለይ በኦሮሚያ አካባቢ ላይ በተለያዩ መንገድ ሰላማዊ ሰዎች እንደሚገደሉ በየጊዜው የሚወጡ ዘገባዎች ያመለክታሉ። በዚህ ላይ ሲያሉት አስተያየት ምንድነው? አጠራርገውችን ቢመልሱልኝ ከዛ ወደ አቶ ያሬድ ይሄዳሉ። አቶ ፍሳ
እንግዲህ ያው ዓለም አቀፍ ፖለቲካ ላይ በዚህ ውስጥ ደግሞ ደብረስታንዳርዶች አሉ። ለምሳሌ የዩክሬን ጦርነት በረጀምሮ በዓለም አቀፍ ፍትህን በማረጋገጥ በኩል ያየናቸው ምላሾች የዩክሬን ጦርነትና እዛ ውስጥ የተፈጸሙ ወንጀሎችን በተመለከተ ወደ አይሲሲ ሪፈራል አድርገዋል። አንደኛው አይሲሲ ጁሪስዲክሽን አስር የሚያደርግበት ሜምበር ስቴት ሪፈር ካረጉ ነው። ኢትዮጵያ ግን ሁለት ዓመት ወጥ ላይ በደረሰ ጦርነት አይሮፕ የከፋ ችግር ሲደርስ አንድ የአፍሪካ ሀገር ጉዳዩ የአይሲሲ አባል የሆኑ የአፍሪካ ሀገሮች አሉ ጉዳዩን ወደ አይሲሲ ሪፈር ለማድረግ ወይም ደግሞ ወደ አፍሪካ ህብረት ሪፈር ለማድረግ አልሞከሩም፣ አልደፈሩም። ይህ እንግዲህ ዓለም አቀፉም የአፍሪካ ሀገሮችም ራሱ ችግር ያለባቸው አፍሪካ ላይ ይህን ያሰው ሲሞት አንድ ድምፅ ያሰሙ ችግር የፈጸሙ የአፍሪካ ህብረት ሰሚት ላይ አጀንዳ ሆኖ እንዲያዝ ያደረጉ ሀገራት ነው። ስለዚህ ደብል ስታንዳርድ አለ። በሌሎች የሀገራት ሲትዌሽን ለምሳሌ የእስራኤል ፓለስታይን ላይ ማየት ይቻላል። የኢራቅ አፍጋኒስታን ላይ ማየት ይቻላል። ግን ያም ሆነ ይሄ ምንም ተቀባይነት የሌለው ነገር ነው። ምናልባት ደብል ስታንዳርድ የሚለውን ነገር በግልጽ ያወጣ ነገር ቢኖር የኢትዮጵያ ሁኔታ
በኢትዮጵያ ጉዳይም ላይ ቢሆን ለሰሜኑ የሀገሪቱ ክፍል የተሰጠውና ለኦሮሚያ አካባቢ ወይም በሌሎቹ ደቡብም አካባቢ ላሉት በጋምቤላም አካባቢ ላሉት ችግሮች እኩል ትኩረት ያለመስጠት ነገር ይታያል። በዓለም አቀፍ ተቋማት እርሶ በሚሰሩበት ድርጅትም ጭምር ማለት ነው። እና ይሄን ነገር ምንድነው እዚህ ላይ ያለው አስተያየት?
ምናልባት እንኳን አይ ዶንት ኖው ያው ስለ ዓለም አቀፍ ህብረተሰብ ብዙ ማለት አንችልም። ግን እኛ ውስጥ እንግዲህ እኛ ተመሳሳይ ድርጅቶች እንደዚህ ያለው ነው ነው ኦሮሚያ ላይ የኦሮሚያ የናንዳንድ የአማራ ክልሎች ላይ ችግሮች ነበሩ። ለምንድን ነው ትኩረት ያልተሰጠው ነው ተገቢ ጥያቄ ነው። አድጋቢ ምላሽ ለመስጠት በጣም ትልቁ ችግር ምንድን ነው? በወቅቱ ከፍተኛ ጦርነት በሰሜን እየተካሄደ በነበረበት ጊዜ ነው በተመሳሳይ ሰዓት እነዚሁ በኦሮሚያ የነበሩ ግጭቶች የነበሩበት በተቻለ በጣም ለምሳሌ ሶሌ ላይ የነበረው ማሳሻ ከበር ለማድረግ ሞክረናል ወይም ኮርት ለማድረግ ሞክረናል። ለምሳሌ ጦርነቱ ከመነሳቱ በፊት ጉጂ አካባቢ ስለተፈት ስለነበረው ግድያ በተለይ ኦይል ሸኔች ዋጋ ያለው የተባለ በጣም ብዙ ሰዎች እንዴት እንደተገደሉ ዝርዝር ሪፖርት አውጥተናል። ግን ያው ጦርነት ከተነሳ በኋላ ባለን አነስተኛ የሰውና ሌሎች ሪሶርስ ምክንያት ወደ ሌሎቹም ሼር የምናደርገው ብዙ አገማኘት ለን። ያ ማለት እየተሰራ አይደለም ወይም ደግሞ እየተሰራ ማለት አይደለም። ሁኔታዎች በተመቱ ጊዜ ያሉትን በአማራም ክልል እንዲሁም ሰኔ አጣዬ ምናምን እንደዚህ ሰኔ ሸዋ ላይ የነበሩ ችግሮች እነሱ ዶክመንት መደረግ አለባቸው። በምዕራብ ኦሮሚያ በወለጋ አራቱም ዞኖች ከፍተኛ ችግሮች አሉ። የተወሰኑትን ለመከበር ለማድረግ ሞክረናል። ግን በዙ መሰራት አለበት። ያው ጊዜና አቅምን ያገናዘበ መልኩ የሚሰራ ነገር ነው። እስካሁን አልሰራን ማለት እየሰራን አይደለም ወይም ደግሞ አይሰራም ማለት አይደለም።
አቶ ያሬድ ወደርሶ ለምጣና ምንድነው የናንተ ድርጅት በዚህ ወቅት እያደረገ ያለው? እንደምታዩት ከስር ከስር አዳዲስ ግጭቶች በየጊዜው እየሄዱ ነው። እንዴት ነው የምትከታተሉት? እነሱን ከዚህ ቀደም የተጣሱትን ጥሰቶች በሚመለከት ተጠያቂነትና የካሳ ጉዳዮችን መፈጸማቸውን ተግባራዊ መደረጋቸውንስ በምን አይነት መንገድ ነው የተከታተላችሁ? የማሟገት ስራ የምትሰሩት በምን መልኩ ነው?
ምናልባት ከዛ በፊት ቀደም ሲል ተፍሳ በቀረቡት ጥያቄዎች ላይ ሀሚሽን ትላደርግ፣ በተለይ ይሄ የዓለም አቀፍ ማህበረሰቡ ያሳየው ባህሪ ቅድም ተፍሳ እንዳለው ይሄ የተለያየ ሚዛን መውሰድ፣ ይሄ ደብል ስታንዳርድ በአንዳንዱ አካባቢ ላይ ወይም በአንዳንዱ ሁኔታ ላይ ድምጻቸውን ከፍ አድርገው የሚያሰሙትን ያህል፣ ለምሳሌ አሁን ኦሮሚያ ውስጥ ያለውን ችግር ደግሞ በዛው ልክ የመዘንጋት ምንም አለ ማለት ይሄ በአውሮፓ አባል ሀገሮቻችን፣ በአፍሪካ ቅድም አቶ ፍሳ እንዳለው በአፍሪካ ሀገራቶችም ላይ ብቻ የሚታይ ሳይሆን በሰብአዊ መብት ድርጅቶችም እኔ አሁን ቅድም አቶ ፍሳ የሰጠውን ምክንያት እንደው ለአምነስቲ ለምንም አያይዞ የሰጠውን ብዙም እኔም አልጋራውም። በተለይ በአሁን ሰዓት አምነስቲን ጨምሮ እነዚህን ድርጅቶች ከሚወቅሱት ሰዎች እኔም አንዱ ነኝ። አምነስቲም፣ ሂማን ራይትስ ዎችም እነዚህ የዓለም አቀፍ የሰብአዊ መብት ድርጅቶች ከዚህ በፊት በሌሎቹ ጉዳዮች ላይ ያሰሟቸው የነበሩትን ድምጾች፣ ጩኸቶች አሁን በኦሮሚያ ክልል ውስጥ ለሚፈጸመው፣ በሌሎቹ የሀገሪቷ ክልሎች ለሚፈጸሙ ችግሮች በቂ ትኩረት እየሰጡ አይደለም። ብዙ ሰው ደግሞ እነዚህ ድርጅቶች ልክ አጀንዳ እየመረጡ ነው ወይ የሚጨሁት፣ የተደበቀ ሌላ አላማ አላቸው ወይ ወደሚል ትርጓሜ ሁሉ እስኪወስድ ድረስ ዝምታቸው አሁን ኦሮሚያ ክልል ውስጥ በተከታታይ ብዙ ችግሮች እየተፈጸሙ ነው ግን ከአምነስቲም ከሂውማን ራይትስ ዎችም ከሌሎችም ድርጅቶች ምንም ነገር ሲሉ አይሰማም። እና ይሄ ጥያቄ እንከላከላቸው ነበረ እነዚህን ድርጅቶች። አሁን ግን እኔም ራሴ ጥያቄውን ከሚያነሱ ሰዎች አንዱ ነኝ። አሁን አቶ ፍሳ የሰጠው ምክንያት ለእኔ ብዙ የሚያጠግብ አይደለም። የዚህ ሀገር ውስጥ ያሉ የሰብአዊ መብት ድርጅቶች ራሳቸውን በጫና ውስጥ ነው ያሉት። አብዛኛው የሀገሪቷ ክልል የጸጥታ ችግር ስላለበት፣ ሁለተኛው የአቅም ውስንነትም ስላላቸው ብዙ ያን ያህል ሰፊ ስራ እየሰሩ ነው ብዬ አላስብም። አሁን የእኛን ድርጅት ትኩረታችን ሙሉ በሙሉ በዚህ ጉዳይ ላይ የሚሰሩ የሰብአዊ መብት ተሟጋቾችን ድርጅቶችን መደገፍ ነው። ግን እንደምትሰሙት መደዳውን ጋዜጠኞች ሀሳባቸውን የገለጹ የማህበረሰብን ችግር ያሳወቁ ጋዜጠኞች፣ የመብት ተሟጋቾች ሲዋከቡ ሲታሰሩ ታያላችሁ። በቅርብ እንኳን የሰመጉ ሰራተኞች እንደዚሁ ምን ችግር ሊመረምሩ ሄደው ታስረው ብዙ መጉላላት ደርሶባቸው ነው የተለቀቁት። ለቀናቶ ያህል ታስረው
እንግዲህ ወደዛኛው ለደህ ተጠያቂነቱና ካሳው ላይ እንመለስና እሱን በሚመለከት ምንድን ነው እያደረጋችሁ ያላችሁት? ምንስ እየተደረገ ነው? እናንተ ማድረግ የማትችሏቸው ነገሮች ካሉ ሌሎች ምን እያደረጉ መሆኑን ነው እያስተዋላችሁ ያላችሁት? ምንድን ነው እየተደረገ ያለው?
የሀገር ውስጥ ያሉ የሰብአዊ መብት ድርጅቶች እንግዲህ አብዛኛውንም እንዲሁ ወክዬ እንኳን እዚህ ስላለው ብናገር ያላቸው አቅም የተፈጸሙ የመብት ጥሰቶችን መሰመድ ለመንግስትና ለሚመለከታቸው የዓለም አቀፍ አካላት ለተባበሩት መንግስታት የሰብአዊ መብት ካውንስሉ ሪፖርት ማድረግ እና ተጨማሪ ምርመራ እንዲደረግባቸው መጠየቅ ነው ትልቁ እየተሰራ ያለው። ይሄ የካሳ ነገር የሚመጣው ብዙ ጊዜ ከፍርድ በኋላ ጭምር እና አሁን ካሳ የሚከፍል አካል የለም እና የሰብአዊ መብት ድርጅቶች ግን ትልቁ ስራ ይሄ ነገር እንዲፈጸም ወጡትን ስራ ያው እየሰራን ነው። ይህን ነው ልልም ይችላል።
እሺ፣ አቶ ፍሳና አቶ ያሬድ በጣም አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ @voanews የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ኃይሉ ክፍሌ ጥንታዊ ኢትዮጵያን በሚዘክሩ የማህተም ጥበብ ሥራዎቹ የሚታወቅ የሥነ ጥበብ ባለሙያና መምህር ነው። በቅርቡ በኢትዮጵያ ፕሬዝደንት ሳህለወርቅ ዘውዴ ሳይቀር የተመሰገነው ኃይሉ ሌሎች ዘዴዎችን አክሎ በሚያቀርባቸው ሥራዎች ረብ ያላቸው ሐሳቦችንም እያጋራ ይገኛል። ከስራው ጋር የተያያዙ ጉዳዮችን ለማንሳት ሀብታሙ ስዩም በስልክ መስመር አግኝቶታል።
ኃይሉ ክፍሌ ይባላለሁ። የተወለድኩት በደሴ ከተማ ነው። አማተር የስዕል ጥበብን በደሴ ከተማ ስማር ቆይቼ በ1998 በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪን አገኘሁኝ። ከዛ በ1999 ጀምሮ በተፈሪ መኮንን በቀድሞ አሁን እንጦጦ ፖሊቴክኒክ ኮሌጅ ስነጥበብ ትምህርት ክፍል በዲፕሎማ ማስተማር ሲጀምር ከመጀመሪያዎቹ መምህራን ውስጥ አንዱ ነበርኩኝ። አሁንም እዛው ነው ማስተምረው። ከዛን ጊዜ ጀምሮ ከማስተማር ጎን ለጎን በግቢ በሙስሊም የዓለም ክፍሎች ኢንተርናሽናል ሲምፖዚየም ወርክሾፖች ላይ ሳተፋለሁ። 2011 ደግሞ ሁለተኛ ዲግሪን እዛው በአዲስ አበባ ዩኒቨርሲቲ አግኝቻለሁኝ። ከሁለት ዓመት በፊት ደግሞ ከጓደኛዬ ሰዓሊ ታምራት ስልጣንና ከሌሎች ወዳጆቼ ጋር በመሆን ኢንተርናሽናል አርት ሲምፖዚየም ከተለያዩ 15 የዓለም ሀገራት የመጡ ሰዓሊዎችን በማሳተፍ አንድ ደማቅ ዓለም አቀፍ ሲምፖዚየም አዘጋጅተናል። ጎን ለጎን ከባለፉት 6 እና 5 ዓመት ወዲህ የበፈንድቃ ባህል ማዕከል የስዕል ጋለሪ ሰዓሊዎችን አውደሪ እንዲያቀርቡ በማደራጀት ከጓደኞቼ ጋር በመስራት ላይ ይገኛለሁ።
እንግዲህ አንተ ወጣት ከሚባሉ ሰዓሊዎች መካከል አንዱ ነህ። ነገር ግን ስራዎችህ በአብዛኛው ከሞላ ጎደል ጥንታዊነት የሚንጸባረቅባቸው ናቸው። ይህንን ርዕስ የመረጥክበት ልዩ ምክንያት አለ ይሆን?
እንግዲህ ሰው ማንን ይመስላል ቢባል ኑሮውን ወይ ንባቡን ወይ ውሎውን ነው የሚባለው። እና እኔ አብዛኛው ጊዜ የሚያስደስተኝ ቀደም ብዬን ጀምሮ የኋላ ታሪኮቻችን መመርመር፣ መፈተሽ በጣም ያስደስተኛል። እና ይሄ የንባብ ልምዴ እና ፍላጎቴ ታይ ነገር ሲገለጥ ወደዛ እንዲሄድ አድርጎታል ብዬ አስባለሁ። ከዛም ባሻገር የንባብ ፍላጎቴ የግንዛቤን እያሰፋው ስመጣ ማንኛውም ሰው በሶስት ማንነቶች ውስጥ የተገመደ ነው ብዬ አስባለሁ። ሌሎቻችንም እንደምናስበው የትናንት ማንነት አለ፣ የዛሬ እኛነት አለ፣ ደግሞ የነገ ራዕይ አለ። እና እነዚህ ሶስት ነገሮች እንደ ገመድ የተያያዙ ናቸው። ልንለያቸው አንችልም። የትኞቹን ከየትኛው ጋር ሚዛን ሰጥተን ለነጋችን እናደርገዋለን የሚለው ጉዳይ እንጂ ለምሳሌ የዛሬ 100 ዓመት የተደረገ አንድ ክዋኔ የሚያገር ውስጥ እዛው 100 ዓመት በተከወነበት ሁኔታ ሊቀር አይችልም። ምናልባትም የዛሬን ማንነታችንን እንደገና ሪኮንስትራክት ሊያደርገው ይችል ይሆናል። ከዚህ አንጻር እነዛ የንባብና በግል ያለኝ ፍላጎት እንዲሁም ከቤተሰብ በተለይ ከአባቴ ደግሞ ታሪክን ማወቅ ራስን መፈለግ መመርመር ያበረታኝም ስለነበረ እነዚህ ነገሮች ተደምረው አሁን ባለሁበት የአሰራር ዘዴና ሀሳብ ላይ እንድገኝ አድርጎኛል ብዬ አስባለሁ።
እንግዲህ ስዕሎችህን በተለያዩ ዘዴዎች ነው የምታቀርበው። የማህተም ጥበብ አለ፣ ድብልቅ ዘዴዎችን ትጠቀማለህ፣ ብዕር ስዕሎች የምትላቸውም አሉ። የትኛውን ዘዴ ለየትኛው ስዕል መጠቀም እንዳለብህ በምን ሁኔታ ነው የምትወስነው?
አንዳንድ ጊዜ ሀሳቡ ቀድሞ ወደ እኔ ይመጣል። አንዳንድ ጊዜ ደግሞ የሚታየው ነገር ቅርጹ ይመጣና ቅርጹን ከሰራው በኋላ ሀሳብ ላለብሰው ይችላለሁ። ግን ብዙ ጊዜ ሀሳቡ ይቀድምና ያንን ሀሳብ በየትኛው ሚዲየም ገልጸው ይበልጥ እኔ የሚያስደስተኛል፣ ለተደራሽም ደግሞ ሀሳቤን ሴንተር ሊያገኝልኝ ይችላል ብዬ ሳስብ ሞካክራቸዋለሁ የተለያዩ የአሰራር ዘዴዎች። በአጋጣሚ የመጀመሪያ ዲግሪን የተመረኩት በህትመት ጥበብ ወይም ግራፊክ አርት በሚባል ትምህርት ዘርፍ ነው እና ይሄ የትምህርት ዘርፍ በጣም በውስጡ ብዙ የተለያዩ የአሰራር ዘዴዎችን ያቀፈ ነው እና ትምህርቱንም ደግሞ በጣም ወድጀው ፈልጌው በፍቅር እማር ስለነበር የተለያዩ ዘዴዎች ላይ ራሴን አሳትፋለሁ እና እንዳልኩ በእስክሪብቶ የሚገለጥ ከሆነ እስክሪብቶ እጠቀማለሁ። ወረቀት በመላጥ ከሆነ እነሱን እልጣለሁ፣ በመለጥፍ ከሆነ እለጥፋለሁ። እንዲህ እንዲህ እያደረግኩ ላለፉት 15-16 ዓመት ከተመረኩ ጀምሮ ስራ ነበር። በተለይ ግን አሁን በዚህ 3-4 ዓመት በደንብ ወድጀው ረጅም ጊዜ ቆይቼበት የምሰራው በማህተሞች ላይ ታቤን በማስደገፍ እነሱ አንድም እንደ ጊታዊ ጥበብ፣ ሁለትም እንደ ሀሳብ፣ ሶስትም እንደ መስሪያ ሚዲየም አድርጌ እነሱ ላይ ነው በትኩረት እየሰራ ያለሁት። ግን በየመሀሉ እንዳልከው ይህን ሀሳብ እስክሪብቶ ሊገልጦ ይሻላል ውሃ ቀለም ሊገልጦ ይሻላል ብዬ ካሰብኩ ራሴን ነጻ አድርጌ ነው ጉዳዮች ላይ የምሰራው ማለት ነው።
ኃይሉ፣ ዙሪያ በምታያቸው ጉዳዮች ላይም የራስህን አቋም የምትገልጽባቸው አግባቦች አሉ። ለምሳሌ ፋይንዲንግ ሆም በተሰኘው የስዕል ስብስብህ የከተሞች መስፋፋት እየፈጠራቸው ያሉ ጉዳዮችን አንጸባርቀሃል። ኪነ ጥበብን እንደዚህ ላለ ዓላማ መጠቀም ምን ያህል አስፈላጊ ነው ብለህ ታስባለህ? ፋይዳው ምንድን ነው?
ትልቅ ፋይዳ ነው እንጂ ያለው ለምሳሌ ምንድን ነው? ከዚህ ጥያቄ አንጻር የኪነ ጥበብ ወይም ስነ ጥበብ የመጨረሻ ግቡ ምንድን ነው? ለሰው ልጆች ምንድን ነው የሚፈይደው ብለን ብናነሳ ብዙዎቻችን የምንስማማው ይሄ የማህበራዊ አብሮነትን ማነሳሳት፣ የአገራዊ ራዕይን ከፍ ማድረግ፣ የግለሰባዊ ማንነትን እንዲጸና ማድረግ፣ ከዛ አልፎ የመንፈሳዊ የሆነ ልዕልናን ከፍ ማድረግ አስተሳሰብ ላይ አብዝቶ የሚሰራ የሙያ ዘርፍ ነው እና ይሄ የጥበብ ዘርፍ ደግሞ እንደምታውቀው አሁን ላለንበት የሐሳብ ሂደት ላይ በከፊቱ ነው አስተዋጽኦ ማድረግ ያለበት ይያስባለሁ። ይሄንበት ያለው አከሃድ ወይም ደግሞ ያሰብነው ያለው ሐሳብ የሰው ልጅ ከተሰጠው የሰባይ ክብርና ሐሳብ ለልና አንጻር የት ላይ ነው ያለነው? ይሄስ ጉዳይ በምን ምክንያት መጣ? እንደገናስ በዚህ ሐሳብ ምልልስ ውስጥ ወይም በዚህ ተግባር ላይስ መገኘት አለብን ወይ የሚሉት ነገሮች እንዲመረምር እንዲፈትሽ ወደ ውስጡ እንዲያስብ ምክንያቱም የጥበብ ሰው እኔ እንደማስበው ከየትኛውም ሐሳብን ማቀፍ ውስጥ የታጠረ ነው ብዬ አላስብም። ስለዚህ ከዛ ውጪ ከሆነ የማህበረሰብን አካሄድ ንቃተ ህሊና ተከትሎ መጨመር አለበት። ምን መወያየት አለብን? ምን መነጋገር አለብን? እንዴት ነው ይሄን ጉዳይ ማሰብ ያለብን ብሎ ለውይይት ክፍት የሚያደርግ የጥበብ ዘርፍ ስለሆነ እኔም እንደ አንድ በዚህ ዘመን እንደተገኘ ሰውና የጥበብ ባለሙያ እኔም ጉዳዮችን ሳይ በዛ ጉዳይ ላይ ለምን ከፍ ያለ ሐሳቦች እንድንነጋገር ምክንያት አልሆነም በሚል የተሰማኝን እንደተቀፈው በተለያዩ ዘዴዎች አቀርባለሁ እና በጣም ትልቅ አስተዋጽኦ አለው ብዬ አስባለሁ። የጥበብ ስራ በተለይ በዚህ ሰዓት ከተናንሽ ሐሳቦች ወጥተን ከፍ ያለውን ጉዳይ ላይ እንድናተኩር የሚያደርገን በምንም ነገር ያልታጠረ ጠቢብ ነው ብዬ አስባለሁ።
እንግዲህ ስራዎች የተለያዩ ቅናዎችና ሽልማቶችን እያስገኙልህ ነው። ከዚያ መካከል አንዱ ደግሞ ከክብርት ፕሬዚደንት ሳህለወርቅ ዘውዴ ያገኘው እውቅና ነው። ወደዚያ የወሰደህን ነገር እስቲ ጠቅላላ አድርገህ ንገረን። ከሳቸው ጋር ያገናኘህ ስራ ምን ነበረ? የተሰማህ ስሜትስ ምንድነው? በስራህ ምክንያት ካገኘኸው እውቅና አንጻር
እሱ አጋጣሚ ምንድነው? የቅርብ የሳቸው የቅርብ አማካሪ የኔም ስራዎች የሚገዛኝ የኔም ስራዎች የሚያድንቅ አማካሪያቸው አለና አንድ ኤግዚቢሽን ላይ ተገናኘንና ሐሳቡን ይነግረኛል የሳቸውን ምስል እንድሰራለትና ሳቸው ያውቁም ከዛ ስጦታ እንደሚሰጣቸው ነገረኝ። ተስማማን፣ ግን በደንብ ጊዜ እንደሚሰጠኝ ተነጋግረን 2 ወር ሰጠኝና በ2 ወር ጊዜ ውስጥ ሰራው የሳቸውን ፖርትሬት። የዚች ታላቅ ሀገር ክብርት ፕሬዝዳንት ፊት ነው የምሰራው። ስለዚህ በዚህ ፊት ላይ ሳቸውን ከማስመሰል ባለፈ እኔ ማስተላለፍ መጠየቅ መመርመር የምፈልገውን ነገር እንዳስተላልፍ ትልቅ እድል አገኘሁ። ምክንያቱም ቀደም ብለን እንደተቀሰቀው በዚህ ሰዓት አሁን እኔ በተለያዩ ማህተሞች ስዕልን የምሰራው በቡርሽ ሳይሆን ማለት ነው። እነዛ ማህተሞች ደግሞ አንድም ማህተሞች ራሳቸው ታሪክ ናቸው፣ ሁለትም ማህተሙ ከተመጣ በኋላ ውሳኔ አለ። ምክንያቱም ዘሪ ዲሲሽን ቢሃይንድ ዘ ስታምፕ መልካምም ክፉም ወይ ደግሞ የሚበትን ወይ የሚሰበስብ ወደ ፍቅር የሚያመጣ ወይ ወደ ሌላ ቦታ የሚመራ ውሳኔ አለ አብሮ ማለት ነው። ስለዚህ ሳቸው መልክ ሲሰራ በኢትዮጵያ ታሪክ ውስጥ ያሉ የሴት ጀግኖችን ወይም ደግሞ ምሳሌ ሊሆኑ የሚችሉ ሴቶችን ማህተሞች መሰብሰብ ጀመርኩ ማለት ነው። ለምሳሌ ንግስት ሳባ አክሱም ላይ የተገኘ አንድ ማህተም አለ፣ የቴጌ መነን፣ የቴጌ ጣይቱ፣ የንግስት ዘውዲቱ፣ እነዚህ የሴቶችን ማህተም ሰበሰብኩና በእነዛ ማህተሞች በመደራረብ ነው የሳቸውን መልክ የሰራሁት። ስለዚህ እኔ ሐሳብ ምንድነው የዚች ጥንታዊና ታላቅ ሀገር የሴቶችን ታሪክ ይዞ የመጣው ገመድ እርሶ ላይ ደርሷል እና ይሄ ገመድ ወዴት ይሄዳል፣ እሱ ምን ያደርጉታል አይነት የሚል ሐሳቦችን ለመመርመር ነው። እሱን በጣም ደስ ብሎኝ ሌሎችንም ሐሳቦች ከፊታቸው ጀርባ ጨምሬ ስራውን ሰጠሁት ለሱ ማለት ነው። እሱ ተቀበለኝ፣ በቃ እዛ ጋር ጨረሰን የኔና እሱን ግንኙነት። እሱ በጣም ደስ ብሎት በስራው ወስዶ ሰጣቸው እና ከሰጣቸው እሱ ጋር ከተለያየን ከተወሰነ ሰዓት በኋላ ስልክ ደወለልኝ። ክብርት ፕሬዝዳንት ይፈልጉሃል፣ የአሰራር ዘዴውን ሀሳብህን እንድታወራላቸው ይፈልጋሉ እና ቀጠሮ እያዝልህ አለኝ። በተባለው ጊዜ ሄድኩኝ እሳቸው ጋር ማለት ነው። እና ተገናኝተን እንደነገሩኝ እንደተረዳሁት አንድ አሰራር ዘዴው አካሄዱ አዲስ ሆነባቸው፣ ሁለተኛ ፊታቸው ላይ የተቀመጡት ቅድም የጠቀስኩልህን ማህተሞች ምን እንደማስብ እንዴት በዛ መንገድ እንደሰራኋቸው እንዳብራራላቸውና እንደዚህ አይነት አሰራር ዘዴዎችን ለዓለም ማስተዋወቅ ስላለብኝ ፌስቡክ ገጻቸውና በትዊተር ገጻቸው የኔን ታሪክ ከአሰራሩ ጋር ሊያወጡ እንዳሰቡ ነገሩኝ። እና ምን ተሰማህ ላልከው በጣም ትልቅ ክብር ነው የተሰማኝ። አንድም እሳቸው የኔን መጥራት እኔን ብቻ እንደጠሩኝ አይደለም ማስበው፣ እኔና በእኔ መሰል ያሉ ወጣት ሰዓሊዎችንም እንዳከበሩ ለዛ ሙያ ዋጋ እንደሰጡ አድርጌ ነው ያሰብኩት። እንዲሁም ደግሞ በእኔ በግል ደግሞ ይሄ የአሰራር ዘዴና ሀሳቤን ማስተላለፍበት የስዕል ጥበብ አንድ ደረጃ ላይ እንደደረሰ ሌላ ማረጋገጫና አማበረታቻ ሊሆነኝ ማለት ነው። ምክንያቱም እንደምታውቀው ስታቸው ፈረንሳይ ሀገር ኑሯል። ሴኔጋል የተለያዩ ዓለም አቀፍ ዴናሎች የብስነጥብ ዘርፍ ትላልቅ የስዕል ክዋኔዎችን የሚመለከቱ ስዕል በጣም የሚያደንቁ ከኢትዮጵያም ራሱ አንጋፋ አንጋፋ ሰዓሊዎች ወዳጆች እንዳሏቸው አውቃለሁ። ስለዚህ በዚህ መልክ ያንን አጋጣሚ ለኔ ማግኘቴ ለኔም ትልቅ ክብር ነው፣ ትልቅ መነሳሳትን ይፈጠረልኝ። እንዲሁም ከኔ ጀርባ ላሉ ሌሎች መሰል ሰዓሊዎች ደግሞ የሚሰጠው ተምሳሌት ቀላል ነው ብዬ አላስብም።
ከስነ ጥበብ ባለሙያነቱ ባሻገር መምህር ነህ። በመምህርነት ደግሞ ከተለያዩ ወጣት የኪነ ጥበብ ሰዎች ጋር ትገናኛለህ። ዝንባሌው ያላቸው ወጣቶች ቢያውቁት ወይንም ደግሞ ቀድሚያ ቢሰጡት የምትለው ጉዳይ ምንድነው? ደጋግመህ ወጣቶችን ከማግኘት አንፃር ምንድነው ብለህ ታስባለህ?
በጣም ግሩም ጥያቄ ነው። እንግዲህ እኔም ላለፉት 16 አመት አሁንም እያስተማርኩ ነው ያለሁት። እንዳልከው በእኔ እድሜ ላይ ያሉ ከኔ እድሜ ከፍ ያሉ ከእንግዲህ ያነሱ ልጆችን የማስተማር ከነሱም የመማር ድል አግኝቻለሁና በዚህ ሙያ ውስጥ እኔ በጣም በጣም ትልቅ ነገር ነው ብዬ ማስበው እኔም በተገብረው የሚደስ የሚለኝ የሚያስደስተኝ መጀመሪያ የሙያውን ባህሪ በደንብ መረዳት ነው። ከተረዳ ነው በሙያው ውስጥ ስናልፍ የሚያጋጥሙ ውጣ ውረዶች ጀስት እንደ ደረጃ እየቆጠርናቸው ልናቀላቸው እንችላለን። ከዛ ባሻገር ደግሞ ለሙያው የሚፈልገውን ስነ ምግባርና መስጠት በተግባር ላይ መዋል መቻል ምን እንደሚያመጣልን ሳናቅ ሂደትን መውደድ ማለት ለምሳሌ አንድ ሰው ዲፕሎማ ለመማር ወደ ስድስት ትምህርት ቤት ሲገባ የሚያገኘውን ዲፕሎማ ትቶ ወይም ዲግሪውን ትቶ ሂደቱን በጣም መውደድና እሱን ማክበር መቻል ከዛ ውጤቱ በራሱ ጊዜ እንደሚመጣ ማሰብና መጨረሻ ከሚመጣው ነገር ይልቅ ሂደትን ማክበርና ለሱ ትልቅ ዋጋ መስጠት በጣም በጣም ለዚህ ሙያ ለኛ ሙያ አስተዋጽኦ አለው ብዬ አስባለሁ። ከዛ ውጭ አሉ ምሳሌ የሚሆኑ ታላላቅ ሰዓሊዎች አሉ። የነሱን ዳናቸውን መከተል እና እጅግ የተከበሩ አፈወርቅ ተክሌ የሚመስሉ በስዕል ጥበብ ውስጥ የመጨረሻው ከፍታን ያሳዩን በብዙ ዘርፍ እነሱ አንጋፋ ሰዓሊዎችን ሌሎችም አሉ። የነሱን መስመር ተከትሎ መሄድ በጣም ጠቃሚ ነው ብዬ አስባለሁ።
እጅግ በጣም አመሰግናለሁ ኃይሉ ክፍሌ፣ የስነ ጥበብ ባለሙያ ነህ፣ እንዲሁም ደግሞ በመምህርነት በርካታ ወጣቶችን እየቀረጽክ ትገኛለህ። ስለነበረን አጭር ቆይታ እጅግ በጣም አመሰግናለሁ።
በጣም እግዚአብሔር ያክብርልኝ። አትሽልም ሰላም ሁኑልኝ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁ የቅዳሜ ምሽት ስርጭት ነው። አድማጮች አሁን በሙዚቃ ቆይታ እናደርጋለን። ሱሰኛሽ ያለ የሚያዘምልን ተሸወ ምትኩ ነው። ተሸወ ምትኩን ነበር ያደመጥነው። እየተከታተላችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። የምሽቱ አስተናጋጅ እንግዶልኝ ነኝ። የኪነ ህንጻ ባለሙያው አለበን ደስታ ك ከ20 አመት በላይ በተለያዩ ስራዎች ላይ ሲሳተፍ ቆይቷል። በቅርቡም አዲስ አበባ ውስጥ ዚግዛግ የተሰኘ መሐንዲሶች የኪነ ህንጻ ጥበብ ባለሙያዎች እንዲሁም የዕደ ጥበብ ባለሙያዎች ስራቸውን የሚያሳዩበት ስለ ስራዎቻቸው ከወጣትና አንጋፋ ባለሙያዎች ጋር የሚወያዩበት ተቋም ከፍቷል። አዲስ አበባ ላይ የሚታዩ ህንጻዎች ለከተማይቱ እድገት ይበል የሚያሰኙ ቢሆንም የግንባታው ዘላቂነት እንዲሁም ሂሳብ ቆጣቢና ማህበራዊ ሴትን የሚያንጸባርቁ ንድፎችን መከተል ያሻል ይላል። ኤደን ገረመው ከአለበር ጋር ያደረገችው ቆይታ ቀጥሎ ይቀርባል።
በጣም ነው ማመሰግነው ስላገኘው ደስ ብሎኛል። እስቲ ማንነትህን አስተዋውቅልኛል በል።
በጣም አመሰግናለሁ ኤደን። አለበል ደስ ታባላለሁ። በሙያ አርክቴክት ነኝ። ላለፉት 24 አመታት በዚህ ሙያ ላይ ሰርቻለሁ። ለእደ ጥበብ ለስነ ጥበብ የተለየ ፍቅርና የተለያዩ ሙከራዎችን አደርጋለሁ። ይሄን ይመስላል።
እሺ በጣም ነው ማመሰግነው አለበል። እንግዲህ አሁን ልክ እንደምናየው ከጀርባህ ያለው በጣም አይንን የሚማርክ ቦታ ላይ ሆነህ ነው ያለኸው። ዛሬ አንድም ያገናኘን እሱ ነውና ዚግዛግ የተሰኘ እንግዲህ የምህንድስና ንድፍ አውጪዎች ወይም ደግሞ አርክቴክቶችን የሚያገናኝ የሚያማክር ተቋም አለህና እስቲ ስለሱ አመሰራረት አሁን ስላለህበት ቦታ ጥቂት ነገሮች በለኝ።
ዚግዛግ የስነ ጥበብ የእደ ጥበብ የአርት ክራፍት እና አርክቴክቸር አንድ ላይ ሆኖ የሚከወንበት ቦታ ነው። እሱን ስንከውን ነው የኛ ቲም ያለፉት ጊዜያት እሱን በመከወን ነው ጊዜያችንን። ይሄ ማዕከል እንደምታቂው የኛ ሀገር ክራፍት ጥለት ወይው ስፌት ወይው ንቅሳት ወይው ኤኒ ፊደላችን ሳይቀር በብዙ አያቶቻችን ሪሰርች ያደረጉት ነው። ግን ያንን ወደ ኮንቴምፖራሪ ወይም ወደ ማርኬት አልወሰንም። ወይም የየቀን ህይወታችን ላይ ፈርኒቸር ላይ ወይው ኢንተሪየር ላይ ወይው አለባበሳችን ላይ ወይው አልተጠቀምነውምና እዚህ ዚግዛግ ማዕከል ውስጥ የምናደርገው ያንን የጥበብ የእደ ጥበብ ሪሰርች ወደ ላቀ ደረጃ ለማድረስና ብዙ ሰው እንዲነቃቃበት እንዲያየው ኢንስፓየር እንዲሆን ለማድረግ ነው ዚግዛግ ስፔስን ያቋቋምነው።
ከተመሰረተ ምን ያህል ጊዜ ሆነው? እንደው ፌስቡካችሁንም ሳያየውት ነገር አለ። በጣም ብዙ ወጣት የአርክቴክትም ሆነ ወይ ኪነጥበብ ወጣት ላይ ያሉ ወጣቶች ሲመጡና ሲሳተፉ አይቻለውና ከነሱስ ጋር ያላችሁ ወይም ደግሞ እነሱ እንዴት ነው እንዲሳተፉ የምታደርጋቸው? እስቲ የተመሰረተበትን ጊዜና እሱን አያይዘ ንገረኝ።
ዛግ ስፔስን ለህዝብ ለፐብሊኩ ኦፕን እንዲሆን ያደረግነው ኦልሞስት 2 ወር ገደማ ቢሆነው ነው። ግን ይሄ የብዙ አመታት ድካም ነው። እዚህ ውስጥ ያሉ የአርት ኮሌክሽኖች የክራፍት ኮሌክሽኖች በጣም ከ5-6 አመት እስከ 10 አመት የፈጁብን ነገሮች ናቸው። እኛ እጅ ይሁን እንጂ እኛ እንሞክራቸው እንጂ ግን ፐብሊኩ እንዲያያቸው፣ ተማሪዎች እንዲማሩበት፣ አርቲስቶች ኢንስፓየር እንዲሆኑበት፣ አርክቴክቶች ኢንስፓየር እንዲሆኑበት ብለን ነው ይሄን ያቋቋም ነው። በተለይ ወጣቶቹ በእንደዚህ አይነት አትሞስፌር ውስጥ ካላቸው የነገዋ ጥሩ ኢትዮጵያዊ ጥሩ አርት ላይ ጥሩ ክራፍት ላይ የሚከውኑ ዜጎች ይሆናሉ ብለን ስለምናምን ለአንድ ማህበረሰብ ደግሞ ጥበብ፣ ኪነ ጥበብ፣ ኪነ ህንጻ እነዚህ አይነት ጥበቦች ለጥበብ የምትዩ ለአንድ ማህበረሰብ ወሳኝ ናቸው። እሱ ላይ ብዙ የሰሩ ሀገራት ናቸው አሁን በልጽገው የምናያቸው እና ያንን ግምት ውስጥ በማስገባት ነው ያን የምንሰራው።
እንደ ጠቀስከው ከሆነ በሁሉም አይነት የኪነ ጥበብ ዘርፍ ላይ እደ ጥበብ ዘርፍ ላይ ያሉ ወጣቶችን ወይም ደግሞ ግለሰቦች ናቸው በዚህ ግዛግ ማዕከል እንዲመጡ የምታደርጉት ወይም እንዲሳተፉ የምታመቻቹት እና ከዛ አንጻር አሁን ላይ ያለውን የስነ ጥበብ ለውጥ ወይም ደግሞ የኪነ ጥበብ ሂደት እንዴት ታየዋለህ?
እንዳልኩት የኛ አሁን ለምሳሌ ጥለትን ብትወስዱ አያቶቻችን በጣም ኤክስፐሪመንት ሲያደርጉበት የነበረ ነው። ፓተርን በይው፣ ሼፖቹ በያቸው፣ የከለር አገባብ በይው እና ያ ማለት በቃ ኤኒ ኮንቴምፖራሪ አርት ላይ ሌላ ዓለም ላይ የምታያቸው ነገሮች የዛ ከዛ የተወለዱ ናቸው ብል ድፍረት አይሆንብኝም እና ያንን ግን እንዴት ወደ ኮንቴምፖራሪ ዴቨሎፕ እናድርገው እዚህ ማዕከል ውስጥ እንዲከወን የምንፈልገው ያ እዛ ያለው ወደ ጥበብ ያለንን ነገር እንድንወደው የሚያደርግ ማዕከል ነው ብዬ ነው የማስበው ማለት ነው።
ቴድ ላይ ባደረከው ንግግር ስለ ዘላቂነት ሰስተነብሊቲ ስታወራ ነበረ። በተለይ ደግሞ ኢትዮጵያ ውስጥ ያሉ ከግንባታ ጋር አያይዘህ እንደው 30 ከመቶ የሆነ ብክነት እንዲሁም ደግሞ ያልክ ነበር ቀድም ደግሞ ስትናገር ኮንተምፖራሪ ያልሆኑ ስራዎቻችን አሁንኛ የሆነ ይዘት ሚላቸውን ብለኛልና እስቲ እነዚህ ነገሮች አያይዘህ ያለው ክፍተት ምንድነው ትላለህ?
እንዳነሳሽው ሰስቴነቢሊቲ በጣም ወሳኝ ነገር ነው። ይሄ ማለት ደግሞ ያገሬ ገበሬ ሰስቴነብል የሆነ ህይወት ነው ሲኖር የኖረው። ቤታቸውን ዲኮሬት የሚያደርጉበት ቀለም ከሸክላው በጥብጠው ነው። እኛ ደግሞ ቴክኖሎጂም ሰጠን ብዙ ጊዜውን ፈቀደልን። ያንንም ተጠቅመን ግን ሰስቴነብል ማድረግ አለ እንደኛ አይነቱ የሪሶርስ እጥረት ያለበት ሶሳይቲ ወይም ሀገር ያለውን ሪሶርስ እንዴት በአግባቡ እንደሚጠቀመው ማሰብ አለበት።
ስለ አሁንኛነት ወይም ደግሞ ኮንተምፖራሪ ስለሚባለው ጽንሰ ሀሳብ እናንሳ። ምክንያቱም አሁንኛ ሲባል ብዙ ጊዜ የምዕራባውያንን ነገር ይዞ መሻገር ነው የሚታየው እና አንተ ደግሞ ከዛ የተለየ ሀሳብ ይዘህ ነው የመጣኸው። ማህበረሰቡን ማወቅ፣ ማህበረሰቡ ያለውን ነገር ከአሁንኛ ሂደት ጋር ማቀላቀል እና እስቲ እሱ ላይ መታሰብ ወይም ከግንዛቤ መግባት አለበት የምትለው ነገር ምንድን ነው?
ከኋላችን ያለውን ነገር ማጥናት ነው። አሁን ለምሳሌ ላሊበላ ቤተክርስቲያንን ቸርችን ሲምፕሊ ቤተግዮርጊስን ብንወስድ ያ የህንፃው ቅርጽ አሁን ሚኒማል ተብሎ የሚጠቀስ በጣም ሚኒማል የኮንቴምፖራሪ ሀሳብ ግን ጥንት በዛ ዘመን የተደረገ ነገር ነው። ቅድምም እንዳልነው ኢንቫይሮንመንቱን ሌላ ማቴሪያል አላመጣም። ላሊበላ ኤክስፐርም አርክቴክቸርን ወይም ስነ ጥበብን ኤክስፐሪመንት ሲያደርግ አቬለብል በሆነው ማቴሪያል ያንን ኮንቴምፖራሪ እንደው ዘመነኛ ማለት ብቻ አይደለም። አዛት ታይም የተሰሩ ለኔ ብዙ በቃ ብዙ አለማባከ ብዙ ነገሮችን ያላባከነ ቅርጽ ሊሆን ይችላል፣ መስመር ሊሆን ይችላል፣ ሐሳብ ሊሆን ይችላል ያላባከነ የዲዛይን ሐሳብ የስነ ጥበብ ሐሳብ ይዘው ነው አንዱ ካንዱ ጋር እየተሰባጠረ የሚመጣው አንዱ ካንዱ ጋር እየተዋሃደ የሚመጣው የከለር በዩ የቅርጽ በዩ የማቴሪያል አጠቃቀም በዩ ኮንቴምፖራሪ ነው ብዬ ነው ማስበው።
ጥቂት ወደ ዚግዛግ እንመለስ። አሁን ላይ እንግዲህ ምን አቅዶችን ያዛችሁት? በምን አይነት መልኩ ነው ለሌሎች በለጠ ሰፊውን የጥበብ ባለሙያም ለማካተት ያሰባችሁት? እንዲሁም እቅዳችሁስ ምንድን ነው?
ዚግዛግ ስፔስ ውስጥ የእኛ ስቱዲዮም ካጠገቡ አለ። ጋለሪ ይኖረናል። ጋለሪ ውስጥ እዚህ የምንሰራቸው ፕሮዳክቶች ያ ይሄ ስፔስ ሰስቴነብል እንዲሆን ለሽያጭ የሚቀርቡ ናቸው፣ ፕሮዳክቶቹ የሚሸጡ ናቸው። አት ዘ ሴም ታይም የተለያዩ የስነ ጥበብ የአርክቴክቸር የተለያዩ ኢቨንቶች ይካሄዱበታል። ሌክቸር ሊሆን ይችላል፣ ህጻናት ቀለም ሊቀቡ ይችላሉ፣ ሸክላ ሰሪ መጥተው ያን ኤክስፐሪመንታቸውን ሊያሳዩን ይችላሉ። ኤኒ ማንኛውም ሰው መጥቶ እንደሚጎበኝ ቦታ ጊዜውን የሚያሳልፍበት ሁሌ በሙያው ትል አንቱ የተባሉ ሰዎችም ሐሳባቸውን የሚያካፍሉ ለወጣቶቹ ወጣቶቹም ደግሞ በነፃነት ሐሳባቸውን የሚገልጹበት ቦታ እንዲሆን ነው የምንፈልገው እና እንደዚህ አይነት ቦታዎች ደግሞ ብዙ ያስፈልጓታል አገሪቷ።
እሺ አለበል ደስታ ሰነበረን ቆይታ በጣም ነው የማመሰግነው በአሜሪካ ድምጽ አድማጮች ተመልካቾች ስም። እግዚአብሔርስጥልኝ።
እኔም በጣም አመሰግናለሁ የደን እግዚአብሔርስጥልኝ። ቴንክ ዩ።
ክብራትና ክብራን ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀዋል። በሁሉም ስፍራ ባሉ ባልደረቦቻችን ስም የሚሰናበታችሁ ሳስተናግዳችሁ ያመሸሁት እንግዶ ወልዴ ከአቀናባሪዋ ብራን ኃይሉ ጋር በመሆን ነው። አብራችሁን ስላመሻችሁ እናመሰግናለን። ሰላም፣ በደህና ደሩ።